Voice of America. ጠቅላይ ሚኒስትር አብይ አህመድ ከሶስት ሳምንታት በኋላ ወዲህ ወደ ዩናይትድ ስቴትስ የሚያደርጉት ጉዞ ብቸኛው ዓላማ በዚህ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መነጋገር፣ መወያየት መሆኑን በአዲስ አበባ የሚንቀሳቀሰው አብይ ኮሚቴ አስታወቀ ይላል ቀጣዩ የ ዕለቱ አብይ ርዕስ። በዋሽንግተንና በሎስ አንጀለስ በሚኖረው መድረክም ለማንኛውም ኢትዮጵያውያንና ትውልደ ኢትዮጵያውያን ክፍት መሆኑን ለዚሁ ዓላማ የተቋቋመው ይኸው አብይ ኮሚቴ አመልክቷል። አብይ ኮሚቴው የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ አጠናቅሯል።
ጠቅላይ ሚኒስትር ዶክተር አብይ አህመድ ከሶስት ሳምንታት በኋላ ወደ ዩናይትድ ስቴትስ የሚያደርጉት ጉዞ ብቸኛ ዓላማ በዚያ ከሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መነጋገር፣ መወያየት መሆኑን በአዲስ አበባ የሚንቀሳቀሰው አብይ ኮሚቴ አስታወቀ። በዋሽንግተንና በሎስ አንጀለስ የሚኖረው መድረክም ለማንኛውም ኢትዮጵያዊና ትውልደ ኢትዮጵያዊ ክፍት መሆኑን ለዚህ ዓላማ የተቋቋመው ይሄው አብይ ኮሚቴ አስታውቋል። አብይ ኮሚቴው የሰጠውን መግለጫ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኳል። End of intro, now to the full story. Text. በዘጠኙም የአገሪቱ ክልሎች በአካል በመገኘት ከኢትዮጵያውያን ጋር የተወያዩት የጠቅላይ ሚኒስትር ዶክተር አብይ አህመድ ቀጣይ መዳረሻ ዩናይትድ ስቴትስ ናት። ይህንኑ ጉዞ ለማስተባበር የተቋቋመው በውጭ ጉዳይ ሚኒስትር ዴታ አምባሳደር ብርቱካን አያኖ የሚመራውና ታዋቂ ሰዎች በበጎ ፈቃደኝነት እየተሳተፉበት ያለው ኮሚቴ ዛሬ መግለጫ ሰጥቷል። ወደ 3 ሚሊዮን የሚጠጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በተለያዩ ሀገራት እንደሚኖሩ አምባሳደር ብርቱካን አስተዋውሰዋል። ከነዚህ ውስጥ ወደ 1 ሚሊዮን የሚሆኑት በሰሜን አሜሪካ እንደሚኖሩም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ጉብኝት ከዩናይትድ ስቴትስ ባለስልጣናት ጋር ለመወያየት ቀጠሮ አልያዙም። አምባሳደር ብርቱካን እንደገለጹት እንደ ኢትዮጵያ አቆጣጠር ከሐምሌ 19 ጀምሮ የሚያደርጉት ጉብኝት ብቸኛ ትኩረትም እነዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን መሆናቸውን ነው ከስካሁኑ የተለየ በማለት ያብራሩት።
በርግጥ የተለያዩ መንግስት ባለስልጣናት ለሥራ ጉዳይ ወደ የተለያዩ ሀገራት ሲሄዱም ሆነ በጠቅላይ ሚኒስትር የሚመራ ልዑካን ቡድን የተለያየ ሀገር ሲሄዱ በጎንዮሽ ኢትዮጵያውያኖችን ትውልደ ኢትዮጵያውያኖችን እያገኙ የሚመጡበት ሁኔታ አለ። ያሁኑ ልዩ የሚያደርገው ግን በስልጣን ላይ ያለ ጠቅላይ ሚኒስትር ለመጀመሪያ ጊዜ ዲያስፖራውን ለማወያየት በውጭ የሚኖሩ ኢትዮጵያውያን ትውልደ ኢትዮጵያውያንን ለማወያየት እቅድ ይዞ ሲሄድ፣ ለዚህ ስራ ብቻ ሲሄድ የመጀመሪያው ዝግጅት ከመሆኑ አንጻር ልዩ ያደርገዋል። በዚህ ፕሮግራም ላይ ቅድም እንደተገለጸው ዝም ባነሩ ላይ እንደምታዩት በሚል መሪ ቃል የተዘጋጀ ፕሮግራም ነው። ይሄንን ፕሮግራም ለማሳካት አገር ቤት አብይ ኮሚቴ ተዋቅሯል። ቅድም እንደተገለጸው በበጎ ፈቃደኛ የዚህ ለውጥ ያገባናል የሚሉ ኢትዮጵያውያን የተሳተፉበት ኮሚቴ ነው ያለው።
ከሐምሌ 19 2010 ጀምሮ በዩናይትድ ስቴትስ ቆይታ የሚያደርጉት የጠቅላይ ሚኒስትር ዶክተር አብይ አህመድ ዋነኛ ፕሮግራሞች ሐምሌ 21 በዋሽንግተን፣ ሐምሌ 22 ደግሞ በሎስ አንጀለስ ከበርካታ ሕዝብ ጋር የሚገናኙባቸው መድረኮች መሆናቸውንም አምባሳደር ብርቱካን አብራርተዋል።
እንግዲህ እነዚህ መድረኮች ስናዘጋጅ ሁላችሁም እንደምታውቁት አዲሱ ለውጥ በክቡር ጠቅላይ ሚኒስትራችን ዶክተር አብይ የሚመራውን ለውጥ የሚደግፉ ዳያስፖራ አባላት በየሀገራቱ የድጋፍ ሰልፍ እያስተባበሩ ያሉበት ሁኔታ አለ። እንዲሁም ደግሞ ጠቅላይ ሚኒስትሩ ለማግኘት መድረክ የማዘጋጀትና ጉጉቶች እየታዩ ነው ያሉት። ካለን ጊዜ አንጻር ግን ሁሉ ቦታ መድረስ ስለማይቻል እኛ በተለያዩ አህጉራት ወደ 3 ሚሊዮን የሚጠጉ ኢትዮጵያውያን ትውልደ ኢትዮጵያውያን ይኖራሉ። ከዛ ውስጥ 1 ሚሊዮን የሚጠጋው ኖርዝ አሜሪካ ነው የሚኖረው። ስለዚህ ዋሽንግተንና ሎስ አንጀለስ ላይ የሚደረገው በጠቅላይ ሚኒስትሩ የሚመራው ውይይት ወይም እሳቸውና በእሳቸው ጋር የሚሄዱ ከፍተኛ ልዑካን ቡድን የሚተላለፈው መልእክት ዋሽንግተንና አካባቢ ወይም ሎስ አንጀለስና አካባቢ ብቻ ለሚገኙት ወይም ደግሞ ኖርዝ አሜሪካ ለሚገኙት ብቻ ሳይሆን በመላው ዓለም በተለያዩ አህጉራት ላሉ ኢትዮጵያውያን የሚተላለፍ መልእክት ተደርጎ ይወሰዳል። ከዚህ አንጻር መጠነ ሰፊ ዝግጅቶች እየተካሄዱ ነው ያሉት። በመጀመሪያ ዋሽንግተን ላይ ጁላይ 28 ወይም ደግሞ ሐምሌ 21 በዋሽንግተን ዲሲ ሰፊ ከኢትዮጵያውያንና ትውልደ ኢትዮጵያውያን ጋር የሚካሄደው ስብሰባ ይካሄዳል። በማግስቱ ጁላይ 29 ወይም ደግሞ ሐምሌ 22 ወደ ሎስ አንጀለስ በመጓዝ እዛው አንድ መድረክ ይዘጋጃል። እነዚህን ሁለት ቦታዎች ስንመርጥ ምስራቁ አካባቢ ያለው በሚቀርበው ቦታ፣ ምዕራቡ አካባቢ ያለውን በሚቀርበው ቦታ እና ማዕከል ላይ ያሉት ደግሞ መርጠው ወደሚፈልጉት ቦታ ላይ ተሳትፎ እንዲያደርጉ ታስቦ የተዘጋጀ ወይም የተመረጡ ከተሞች ናቸው። እዚህ ስብሰባ ላይ ማንኛውም ስብሰባው ላይ ለመገኘት የሚፈልግ ኢትዮጵያዊ ትውልድ ኢትዮጵያዊ ተሳታፊ ይሆናል። የምንመርጠው የምንለየው ኢትዮጵያዊና ትውልድ ኢትዮጵያዊ አይኖርም ማለት ነው። በአይነቱ ልዩ የሆኑ መድረኮች ናቸው የሚዘጋጁት በሁለቱም ከተሞች።
አምባሳደር ብርቱካን እንዳሉት የዋሽንግተንና የሎስ አንጀለስ መድረኮች የጠቅላይ ሚኒስትሩ ብቸኛ ፕሮግራሞች አይደሉም። ጠቅላይ ሚኒስትሩ ከነዚህ ተላልቅ መድረኮች በተጨማሪ የተለያዩ የጎንዮሽ ውይይቶች እንደሚያካሂዱም ተቆመዋል። ከጠቅላይ ሚኒስትሩ ጋር መወያየት ለሚፈልጉ የተለያዩ የህብረተሰብ ክፍሎችና አደረጃጀቶች የታቀዱ መለስተኛ መድረኮች መኖራቸውን ያመለከቱት የጠቅላይ ሚኒስትሩን ጉዞ መነሻ በማድረግ በአዲስ አበባ የተቋቋመው ኮሚቴ ከግንቦት ወር ጀምሮ እንቅስቃሴ በማድረግ ላይ መሆኑን የገለጸው ደግሞ በኋላ ጻፊነት እየሰራ ያለው ዲያቆን ዳንኤል ክብረት ነው። የጠቅላይ ሚኒስትሩ ጉዞ ግንቦች የሚፈርሱበትና ድልድዮች የሚገነቡበት እንደሚሆን ተስፋውን የገለጸው ዲያቆን ዳንኤል ኢትዮጵያውያን ከወዲሁ እንዲዘጋጁበትም ጥሪ አቀርቧል።
ሁለቱን ቀኖች ቀድመን መናገር የፈለግነው በአሜሪካን ሀገር የሚኖረው ዲያስፖራ በስራ ዓለም ያለ በግሉም በተለያየ ስራ ያለ ስለሆነ ፕሮግራሙን ካሁኑ ማያዝ እንዲችል፣ የስራ ፕሮግራሙን ማመቻቸት እንዲችል፣ ትራንስፖርቱን ማመቻቸት እንዲችል ሁለቱ ቦታዎች ሐምሌ 21 እና ሐምሌ 22 ሐምሌ 21 ዋሽንግተን ዲሲ ላይ ሐምሌ 22 በሎስ አንጀለስ ከተማ ላይ ኢትዮጵያውያን ከጠቅላይ ሚኒስትሩ ጋር የሚገናኙበት ነው። ትልቅ ህዝባዊ ጉባኤ ነው። እዚህ ሀገር በስቱዲዮሞች በትልልቅ እንደ ሚሊኒየም አዳራሽ እንዳሉት አይነት ጉባኤያት ናቸው። ከሱ ጎን ለጎን ግን ከጠቅላይ ሚኒስትሩ ጋር ለመወያየት የተለያዩ ሐሳቦችን ለማንሳት በሀገራቸው ጉዳይ ተሳታፊ እንዲሆኑ የሚያስችሉ የጎንዮሽ ውይይቶች ይኖራሉ። በዋናነት ግን ብዙዎቹን ኢትዮጵያውያንና ትውልደ ኢትዮጵያውያን ሊያሳትፍ የሚችለው መድረክ ይሄ በሁለቱ ከተሞች ትልልቅ አዳራሾች የሚደረገው መድረክ ነው። አንደኛ መረጃውን ኢትዮጵያና ትውልደ ኢትዮጵያ እንዲደርሳቸው በማድረግ፣ ሁለተኛ ነገሩን በበጎና በቀና መልኩ አይቶ እንደተባለው በመደመር መንፈስ ተመልክቶ ትንንሽ ጉዳዮችን በመተው ለትልቁ ስዕል ለትልቁ ኢትዮጵያ ለምትፈልገው ስዕል ትኩረት በመስጠት ችግሮች ሁሉ በመወያየትና በመተባበር ይፈታሉ ብሎ በማመን ከኩርፊያና ከቅሬታ ራስን አርቆ በትብብር መንፈስ በመስራት ውጤታማ የሆነ ኢትዮጵያም የምትጠቀምበት እነሱም የሚጠቀሙበት ሁላችን የምንጠቀምበት መድረኮች እንዲሆኑ በዚሁ አጋጣሚ ጥሪያችን እናስተላልፋለን። ምንም አይነት ከዚህ ጉዞ የሚቀር አካል እንዳይኖር ነው ፍላጎታችን። ማንም በምንም ምክንያት በአመለካከቱ፣ በፖለቲካዊ አቋሙ፣ በብሔሩ፣ በጾታው፣ በሃይማኖቱ፣ በማንኛውም የቡድን መጠሪያዎች ምክንያት የሚቀር የሚተው አካል እንዳይኖር ነው። ሶስቱም ኮሚቴዎች እዚህ ያለው ማቢ ኮሚቴ፣ በሁለቱም ከተሞች የተቋቋሙ ኮሚቴዎች እየሰሩ ያሉት አዲስ አሰራር ከመሆኑ የተነሳ ምናልባት ያልተለመዱ ነገሮች እንኳን ቢከሰቱ ያንን በመነጋገር በመወያየት እየፈቱ ለተለቋ ኢትዮጵያ የምንሰራበት መድረክ ስለሆነ የሁላችንንም ጥረትና ተሳትፎ ይፈልጋል።
በአሜሪካ ያለው ቅዱስ ሲኖዶስና በኢትዮጵያ ያለው ቅዱስ ሲኖዶስ በሚል ተለያይተው የቆዩትን የኢትዮጵያ ኦርቶዶክስ ቤተክርስቲያን አባቶች የማስታረቅ ሂደት መጀመሩንም የኮሚቴው አባላት አስረድተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በቦታው በመገኘት ለርቀ ሰላሙ ድጋፋቸውን ይሰጣሉ ብለዋል የኮሚቴው አባላት በዚሁ መግለጫቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።